ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንደምንም ብቻ ጊዜ ፈጀብን። መጨረሻ ላይ የወንድሙ ፊት ተገኘ።
የሰማችኋቸው በአሜሪካ ዊስካንሰን ግዛት የኢትዮጵያን የምግብ ጣዕምና ባህል ለማስተዋወቅ ጥረት እያደረጉ ከሚገኙ ጥቂት ሬስቶራንቶች መካከል የአንደኛው ባለቤት የሆኑትን አቶ ሰለሞን በቀለን ነው የምሽት እንግዳችን ናቸው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የምስልና ድምፅ ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ዊስካንሰን ኢትዮጵያን ከሚኖሩባቸው የአሜሪካ ግዛቶች መካከል አንዷ ናት። የመካከለኛው ምዕራብ ቀጠና አካል በሆነችው ግዛትና አካባቢዋ የኢትዮጵያን ባህላዊ ምግቦች እንዲሁም ጣዕም ከባህሏ ጋር አብረው ለማስተዋወቅ ጥረት እያደረጉ የሚገኙ በጣት የሚቆጠሩ ሬስቶራንቶች ይገኛሉ። ከነዚህ መካከል አንዱ በሚልዋኪ ከተማ የሚገኘው ዓለም የኢትዮጵያ መንደር የተባለው ነው። በቅርቡ ወደ ከተማዋ ባቀናንበት ወቅት ጎራ ብለን ጎብኝተነዋል። እንቅስቃሴ ከሚበዛባቸው የሚልዋኪ ከተማ ጎዳናዎች አንዱን ተጎራብቶ ለዓመታት ቆይቷል። አመሻሹን ነፍስ የሚዘራበት ልዩ ማጀት የኢትዮጵያን ጣዕም ናፍቀው የሚመጡትን ሁሉ ለማስተናገድ ስራ ይበዛበታል። ልክ እንደ ዛሬው ዘሩ ሙሉ ሀብተ ስላሴ የሙያውን ነገር ሲጠበቡበት ባለቤታቸው አቶ ሰለሞን በቀለ ወደ ሬስቶራንቱ ብቅ የሚሉ አሊያም ከቤታቸው ሆኖ የሚያዙ ደንበኞችን ማስተናገድ ይዘዋል። በመካከለኛው ምዕራብ አሜሪካ ዊስካንሰን ግዛት ከሚገኙ በጣት የሚቆጠሩ የኢትዮጵያ ጣዕም መዳረሻዎች በአንደኛው እንገኛለን። ዓለም ኢትዮጵያን ቪሌጅ መጠሪያው ነው። አቶ ሰለሞን በቀለ የሬስቶራንቱ ባለቤት ናቸው።
ሬስቶራንቱ የተባለው በሸረንጎች አቆጣጠር በ2008 መጨረሻ ነው። ለሽንተን ያደጋ አካባቢ ነው እና አሁን ስድስተኛ ዓመታችን ይዘናል። እና ሬስቶራንቱ ለመክፈት ብዙ ጊዜ ሞክረናል ግን በፊት እና ቦታ ሲፈልግ ይሳፋል ይፈልግ ሲጠባ ፋይናንስም አልነበረም። ወደንዘብ ሲጠራቀም እንደምንም ብቻ ጊዜ ፈጀብን። መጨረሻ ላይ የወንድሜ በፊት ተገኘ። ክረንቱም ጥሩ ነበረ። የቤቱን ባለቤት ለኛ ጋር ለመስራት ሰው ነበር እና እሱም ትንደገፈን በዛ ምክንያት እዚህ ወደ ተመፈት ቻል።
አገልግሎት መስጠት ከጀመረ ጊዜ ጀምሮ በከተማዋ በሚኖሩ ትውልደ ኢትዮጵያንና በሌሎች ሕዝቦች ዘንድ ሬስቶራንቱ መልካም ምላሽ እንዳገኘ የሚያስታውሱት አቶ ሰለሞን የኢትዮጵያን ምግብ ለመጀመሪያ ጊዜ ለመሞከር ለፈለጉ እንግዶች የመተዋወቂያ እልፍኝ ሆኖ መቆየቱንም ያክላሉ።
እዚህ ላይ አንደኛው እንትኑ ጥቅሙ ልበል መሰለኝ፣ ብዙ አዳዲስ ሰዎች መጣፉ የኢትዮጵያ ምግብ ቀምሰው የማያውቁ መጀመሪያ ጊዜ እንዴት እንኳን እንደሚያበላ የማያውቁ አበላሉ የሚገርማቸው ላለም በእጄ ለምትበላው ያለ ማንኪያ ያለ ሹካ ወጡን ብቻ በማንኪያ ምስቋሉ እና አንድ የቀመሱ በኋላ ደግሞ ጉዴት የማያወጡ ሰዎች አሉ። በየሳምንቱ አሁን ፍረንጆች አሉ። በየሳምንቱ ክትፎ የሚያዙ በየአይነቱ የሚያዙ ዶሮ ወጥ የሚያዙ ሁሉም በየፊናው ብቻ የለበዳቸው ምግቦች አሉ እና በጣም 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 እንደ አስተማሪም ሆነናል። እንደ ኢትዮጵያ ምግብ በማስተዋወቅ ኢትዮጵያ እንደዚህ አይነት ምግብ አላት፣ የተለያየ አይነት ቪዛ ነው የምንለው የጾም ምግብ ስለው በጣም ተወዳጅ ነው እና በጣም በጣም እያኮረናል። እኛ እንደዛ ለማስተዋወቅ መቻላችን
ሬስቶራንቱ ኢትዮጵያና ኢትዮጵያውያንን በበጎ ለማስነሳት ያለውን አቅም የተረዱ የሚመስሉት ባለቤቶቹ ከትናንሽ ባህላዊ መገልገያ ቁሳቁሶች ጀምሮ የቤቱ ገጽታም ሆነ የምግቡ ጣዕም ከሀገር ቤቱ እንዳይርቅ ለዓመታት መጣራቸውን ይናገራሉ።
ቤትና ቤቱ ባዶ ነበር። ጀምሪያ ሌላ ሬስቶራንት ነበረ፣ የውጭ ሀገር ሬስቶራንት። እንደገና እሱን አፍርሰን በመሆን የሚሰራ ነው። እቃዎች እንደምታያቸው ሁሉም ከሀገር ቤት የመጡ ናቸው። በአብዛኛው ችግር ጋር ያበስሎች ሞራቶቹ ጋረጅ ነው። አንዳንዱ እዛ ውስጥ ያለው እቃዎች የኪችን እቃዎች ከውጭ ያመጣናቸው እነዛ መቀመጫ ቡካ ምንላቸው ሌላ ቃረሽ እንደሆነ ግን ቡካ መሶቦቹ እነሱ ለማምጣት እንደ ችግር ነበር። የእንጨት ቅርስ ከሀገር ቤት ያወጣ ስለተባረ ያኔ በጣም በጣም ያስቸግረ ነበረ። ብቻ እንደሚሉ ትሳካልን ብዙ ብር አስከፈለ። መሶቦችን እንደዚህ ብቻ እንደምንም አመጣናቸው እና አውተንቲክ እና ጀንዊን የሆነ ኢትዮጵያ ፊ ያለበት ቤት ነው። ቅማማቅማሞች ከዚያም ይቻለው እናመጣለን። በሄደን ቁጥር ምንም በጃንዋሪ እዛ ነበር እንደዚሁ ስንሄድ ስንሄድ እናመጣለን። እዚህ ደግሞ ሰዎች አሉ የሚሸጡ ሚኒሶታ ከዚሁ ዋሽንግተን ዲሲ ከዚያም እናምጣለን።
ኢትዮጵያ ምግብና መጠጥ መዳረሻ ከመሆን የተሻገረ ሚና ሲጫወት እንደቆየ በሬስቶራንት ውስጥ ሰዎች ከተዋቸው ማስታወሻዎች፣ ምስክርነቶችና ሽልማቶች ለማየት ችለናል። በተለይ በከተማዋ ቁጥራቸው አነስተኛ ለሆኑት ኢትዮጵያውያንና ትውልደ ኢትዮጵያውያን የማህበራዊ መርሃ ግብሮች ታዛ ሆኖ ቆይተዋል።
እዚህ ቦታ ታይታይ እንደሆነ ሺካጎ ከፍከፍ ያለ ከተማ አበሾች አንድ ቦታ ላይ ሰብሰብ ብሎ ሲጫዋት ሲበሩ ሲጠቅ ያለ እዚህ ነጠለ ቦታ አልነበረ። አንድ ሁለት የሶማሌ ነገሮች ነበሩ። እነሱንም ያስቀና ደዛ አይነት ስርብ ስታይ ይህን ስንከፍኛ ለምሳሌ ለሰርግ ሰው አይቸገርም ማመር እናዘጋጃለን። በኬተሪንግ እናዘጋጃለን። እዚህም ደግሞ ለሆነ በዓል ሲመጣ ደግሞ በባህሉ ድምቀት ብቻ ሲፈራ ነገር ማታ በጸቤቶች እዚህ ሲመጣል እዚህ ተደስተው ሌላ ቦታ የሌለባቸው ጊዜ እናመጣለን። አሁን እንኳን ከኮቪዱ በኋላ ትንሽ ከነሰናል፣ ግን በፊት ግን መቀለል ለሰው መሰባሰቢያ ቱሬነች ማህበረሰቡ እንግዲህ እያደገ የሚመጣ ማህበረሰቡ ሲሆን መጀመሪያ ያው ለመጣንት ጊዜ ጠይቀኝ እንጂ ብዙ አንበር አሁን እየበረከተ መጥተዋል። ንባችንም እንዲወንዳሰው እየበዛ መጥተዋል። ሲቴሩ ወደተሰብ ለመሰረት ትምህርት ለመማር ስራ ለመያዝ ጥሩ ከተማናት ጥሩ ተነች ግኖ ትንሽ ዊንተሩ ያስቸግራል። ግን ዋና ነገር እቺ ጥሩ ከተማ ነች። ኑሮም ጥሩ ሰው አብዛኛው ያው ደህና ስራ እንደሆን ከዛም ከዚህም ብዙ እንዳልኩ ዶክተሮች አሉ እዚህ ኢንጂነሮች አሉ። በዛ በየፊናው ብቻ ብዙ በራሱ ተውጥሩ ተደራጀ ሰው አለ። ገዝም ሊሆን ብዙ ስራ የሚሰራ ሰው አለ እና በደንብ ማህበርም አለን። ኢትዮጵያን ኮንደንስ አሶሲሽን ይባል ደንዋሽ ኤሪያ እና ይህን አንደኝን ትሬደርን ይበዝል አሶሲሽኑ ብዙ ሰው ለማሰባሻ ይሞክራል በየመትረቱ እና ቤተክርስቲያኑ አለን እና ያ እያደገ ሄደ ማህበረሰቡ።
ዓለም የኢትዮጵያን መንደር ሚልዋኪ ከተማ ውስጥ የሚደረጉ ሰብአዊ እንቅስቃሴዎችን ከሚደግፉት መካከል አንዱ ነው። በተለይ ኑሮ የፈተናቸውን ለማገዝ ዘውትር አርብ የከተማዋ ምግብ ቤቶች በሚያከናውኑት ነጻ የምግብ ስርጭት ንቁ ተሳታፊ ስለመሆኑ ይወሳል። የኢትዮጵያና ኤርትራ ምግቦችን ለማስተዋወቅ ባለመው ቴስት ኦፍ ኢትዮጵያ ኤንድ ኤሪትሪያ ፌስቲቫል ቀንደኛ ተዋንያን መካከልም አንዱ ስለመሆኑ ሰምተናል። የአውሮፓውያኑ 2008 የፋይናንስ ቀውስን የ2020ን የኮቪድ ዘመን ፈተናን የመሰሉትን አልፎ ዛሬ ላይ የደረሰው ሬስቶራንት ከአድማስ ባሻገር የኢትዮጵያን ጣዕምና አብሮነት ስፍራ መሆኑን ቀጥሎ ማየት የባለቤቶቹ ህልም መሆኑን ተረድተናል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስካንሰን። በመቀጠል ደግሞ ስመኝሽ የቆየ ትውልደ ኢትዮጵያዊ ጣሊያናዊቷን አርቲስት ሌሊያና መሊን ታስታውቀናለች። ዋና ሙያዋ ትወና መሆኑን የምትገልጸው ሌሊያና የጃዝ ስልት ሙዚቀኛ ምናት። ወደ መሰናዶ እንሻገር።
ሊሊያና ኢዝ አን ኢትዮጵያን ኢታሊያን አክትረስ ሚውዚሽያን።
ሊሊያና መሌ ትውልደ ኢትዮጵያዊ ጣሊያናዊት ተዋናይ፣ ሙዚቀኛ፣ ሞዴል በአጠቃላይ የበርካታ ሙያ ባለቤት ነሽ እና በየትኛው እንደማስተዋውቅሽ አላቅም። ስለዚህ እስኪ አንቺ ራስሽ ይገልጸኛል በምትይው መንገድ ራስሽን አስተዋውቂልን። ሊሊያና ማን ናት?
አይ አም አን ኢታሊያን ኢትዮጵያን mainly actress.
እኔ ጣሊያናዊ ኢትዮጵያዊት ነኝ። በዋናነት የሚገልጸኝ ተዋናይት የሚለው ነው። ተወልጄ ያደኩት ኢትዮጵያ ውስጥ ጎንደር ከተማ ነው። አባቴ ጣሊያናዊ ነው። በአባቴ ስራ ምክንያት ወደ ሱዳን ሄደን ስለዚህ እስከ 5 አመት ድረስ ሱዳን ነው የኖርኩት። የአፍ መፍቻ ቋንቋዬም አረብኛ ነው። ከ5 አመቴ በኋላ ከቤተሰቤ ጋር ወደ ጣሊያን ሀገር ሄደን በ14 አመቴ ወላጆቼ እንደገና ወደ ኢትዮጵያ እስኪመለሱ ድረስ አብዛኛውን የልጅነት ጊዜዬን ያሳለፍኩት በጣሊያን ነው።
You recently performed at a jazz event at Italian Cultural Center.
በቅርቡ በኢትዮጵያ የጣሊያን ባህል ማዕከል ውስጥ የጃዝ ሙዚቃ ኮንሰርት አሳይተሽ ነበር። ባህል ማዕከሉ እንግዲህ በ14 አመትሽ ወደ ኢትዮጵያ ስትሄጂ ስለ ጥበብ የተማርሽበት ቦታ ነውና ከአመታት በኋላ ተመለሰሽ ለመጀመሪያ ጊዜ ኢትዮጵያዊም ጣሊያናዊም ታዳሚዎች በተገኙበት ሙዚቃ ስታቀርቢ የነበረው ስሜት ምን ይመስላል?
Was something magic because not only was my first
እጅግልዩ የሆነ መታታዊ ስሜት ነበረው ምክንያቱም የመጀመሪያ የሙዚቃ ዝግጅቴ ብቻ ሳይሆን ታዳጊ ያለው ከነበረኝ ጊዜ በኋላ ወደ ኢትዮጵያ ስመለስ የመጀመሪያዬ ነው። ስራዬን እየሰራው ጎን ለጎን እንደገና ተመልሼ በአስራዎቹ እድሜ የነበረኝን የልጅነት ትውስታ እንዳገኘሁ ነው የቆጠርኩት። ስለዚህ ልዩ ስሜት ነበር። የመጀመሪያው ዝግጅቴ ለጣሊያን ኤምባሲ ታዳሚው ሲሆን ሁለተኛው ደግሞ በፈንድቃ የጥበብ ማዕከል ነበር። በእንደዛ አይነት ባህላዊ ስፍራ መገኘቴ ለኔ ክብር ነው። ጣሊያናዊ እና ኢትዮጵያዊ ታዳሚዎች በጋራ በታደሙበት ስፍራ ዝግጅቴን ሳቀርብ የተሰማኝን መግለጽ ይከብደኛል። ሙሉ የመሆን ስሜት ነው የተሰማኝ።
So especially ፈንደቃ ምን it's a culture Ethiopian cultural
እንግዲህ ፈንደቃ በተለየ ኢትዮጵያ ባህል ማዕከል እንደመሆኑ ከኢትዮጵያውያን ታዳሚዎች ያገኘሽው ምላሽ ምን አይነት ነበር?
The reaction from the audience was I was surprised honestly because
እውነት ለመናገር የታዳሚው ምላሽ በጣም ያስገረመኝ ምክንያቱም በፈንድቃ ዝግጅቴን ለማቅረብ ስሰናዳ ምን አይነት ተመልካች እንደሚኖር ምን ሊሰማቸው እንደሚችል አላውቅም ነበር። ነገር ግን ቤቱ ሞልቶ ነበር። ከጠበቅኩት በላይ ብዙ ሰው ነበር። በዚያ ላይ በጣም ትልቅ ፍቅር እንዳገኘው ተሰማኝ። እንዳቅራሚ ታዳሚ ሳይሆን ልክ ትልቅ ቤት ሰማሃል የተገኘው ነበር ይመስለኝ።
We're playing Italian jazz.
ሊሊያና ሙዚቃዎችሽ ሁሉም ጣሊያንኛ ናቸው?
Yes, I was playing Italian jazz. And the nice thing, you know, the project was named is Alem Jazz.
እኔ የጣሊያን ጃዝ ሙዚቃ ነው የምጫወተው። ግን የሙዚቃ ፕሮግራሙ የተዘጋጀው በአለም ጃዝ ነው። እኔ በልጅነቴ እናቴ ያወጣችልኝ ስም አለም ነው ስለነበር አለም ያለውን ትርጉም አውቃለሁ። ሙዚቃዎቼ የሆነ የአሜሪካ ጃዝ፣ የጣሊያን ጃዝ እና የሙላቱ አስታጥቄ አይነት የኢትዮ ጃዝ አይነት ስሜት ያላቸውና የተለያየ የአለም ክፍልን የሚነኩ ናቸው ብዬ አስባለሁ። ስለዚህ አለምን የሚወክል ስራ ነው።
What does Italian jazz sound like? Can you maybe just feel?
እስኪ እንደው የጣሊያን ጃዝ ሙዚቃ ምን አይነት ነው? አንድ ሙዚቃ ተጫዋችልንና አድማጮቻችን ምን አይነት ቅላጼ እንዳለው በተወሰነ መልኩ ይስሙት እስኪ።
Well, one of the most famous jazz Italian
songs. ደስ ይለኛል። ጣሊያን ውስጥ በጣም ተወዳጅ የሆነውን ሙዚቃ ልጫወት።
Se stasera sono qui è perché ti voglio bene è perché tu hai bisogno di me anche se non lo sai. Wow, what does that mean?
አመሰግናለሁ በጣም ደስ ይላል። ትርጉሙ ምንድነው?
If today I'm here it's because I really care of you because I really love you.
ዛሬ እዚህ ያለሁት ላንቺ ስለምሳሳና ስለምወድሽ ነው። ዛሬ ጥሩ ሆነሽ ማየት የምፈልገው አንቺ ባታውቂውም እኔ እዚህ ያለሁት ስለምወድሽ ነው ነው የሚለው።
ትርጉሙን በጣም ደስ ይላል። ቋንቋውን ባንረዳውም አድማጮቻችን ሙዚቃውንና ዜማው የሚፈጥረውን ስሜት የሚጋሩ ይመስለኛል። ሊሊያና እስኪ ወደ ኋላ ልመልስሽና ደግሞ በ14 አመትሽ ወደ ኢትዮጵያ ተመለሰሽ ሶስት አመት በጣሊያን የባህል ማዕከል ውስጥ ከቆየሽ በኋላ ነው ወደ ጣሊያን የተመለሽው። አሁን የምትኖሪውም እዛው ነው። እስኪ አስተዳደግሽ እንዴት ወደ ሙዚቃና ወደ ትወናው ሙያ ሊመራሽ እንደቻለ ንገሪኝ።
That 2-3 years that I spent in Ethiopia, they were really important for me because I had my first
በታዳጊነት እድሜ ኢትዮጵያ ያሳለፍኩት 3 አመት በህይወቴ ወሳኙ ጊዜ ነበር። ኢትዮጵያ ውስጥ በሚገኘው ጣሊያን ትምህርት ቤት ለመጀመሪያ ጊዜ የትወና ትምህርት ያገኘሁት ያኔ ነው። የዛኔ ነው ሳድግ ተዋናይት ነው መሆን የምፈልገው ብዬ ወሰንኩት። ከዚያ ጣሊያናዊ ሆነው ከተለያየ ሀገራት ዜጎች ጋር ክልስ ለሆኑ ልጆች በተዘጋጀ የቁንጅና ውድድር ላይ ኢትዮጵያዊ ክልስ ሆኜ ተወክዬ በማሸነፌ ወደ ጣሊያን ተላኩኝ። በድኩኝ በአመቱ ደግሞ በጣሊያን እጅግ ታዋቂ ከሆነው ተዋናይና ዳይሬክተር ካርሎ ቨርዶኔ ጋር በመሆን የመጀመሪያውን ፊልሜን ሰራው። የጥበብ ሙያዬም የጀመረው ያኔ ነው። ከዚያ በኋላ ጣሊያን ውስጥ እጅግ ተወዳጅ በሆነው ቲቪ ትሪዮናል የታዩ ብዙ ተከታታይ የቴሌቪዥን ፊልሞች ላይ ተጫውቻለሁ። አሁን በቅርቡ ራሱ በኔትፍሊክስ ላይ እየታየ ያለ ማርፎር የተሰኘ ተከታታይ ፊልም ላይም ሰርቻለሁ። ትልቅ ስኬት እያገኘ ያለ ፊልም ነው። ጎን ለጎን ደግሞ የጃዝ ሙዚቃ ፍቅርም አለኝ። ሮም ውስጥ የሚገኝ ቅዱስ ሉዊስ የተሰኘ የሙዚቃ ትምህርት ቤት ተምሬያለሁ። ቤልጅየም ውስጥም ለአራት አመት ሙዚቃ አጥንቻለሁ። አንዳንዴ በምሰራቸው ቲያትሮች ላይ የጃዝ ሙዚቃ አጫወታለሁ። በዛ መልኩ ነው የጥበብ ሙያዬ እያደገ የመጣው። ኢትዮጵያ ውስጥም እንድጫወት የተጋበዝኩት
very popular cinemas tv series and you as you
እንዳልሽው አሁን በጣም ብዙ ፊልሞች ተከታታይ የቴሌቪዥን ድራማዎችና ቲያትሮች ላይ ጣሊያን ውስጥ በጣም ታዋቂ ከሆኑ ተዋናዮች ጋር ተጫውተሻል። እኔን ጨምሮ ግን አብዛኛው ኢትዮጵያዊ ከአሜሪካ ሆሊውድ ፊልሞች ጋር ነው በብዛት የሚተዋወቀውና የጣሊያን የፊልም ኢንዱስትሪ ምን ይመስላል?
Well, Italian movie industry, the cinema history, you know, we have all the
ጣሊያን የፊልም ኢንዱስትሪ ረጅም ታሪክ ያለው ነው። ቲያትር፣ ሙዚቃና የሲኒማ ጥበብ ስማር ይስበኝ የነበረው ሚያ ነው። በተለይም በ60ዎቹና በ70ዎቹ የተሰሩ ድንቅ ፊልሞች አሏቸው። በእርግጥ ከሆሊውድ ይለያል። ምናልባት ለአውሮፓ ዘይቤና ለፈረንሳይ ፊልሞችም ይቀርባል። በተለይ አስቂኝ ፊልሞች የሚሰሩበት መንገድ ልዩ ነው። ስለ ጣሊያን ስታውቂ አስቂኝ ፊልም አይተሽ የጣሊያን መሆኑን ወዲያው ነው የምትረጂው።
But is the industry, is it easy to get into for young artists like you?
ደግሞ እንደ ባለሙያ በተለይ ደግሞ እንዳንቺ ከኢትዮጵያ ወይም ከሌላ የጥቁር ሀገር ለመጣ የጥበብ ሰው የፊልም ኢንዱስትሪውን ለመቀላቀል ቀላል ነው?
You touched a great point. The industry is not easy. If I have to be like honest,
በጣም ጥሩ ነጥብ ነው ያነሳሽው። እውነት ለመናገር ኢንዱስትሪውን ለመቀላቀል ቀላል አይደለም። በእርግጥ አሁን እየተቀየረ ነው፣ በዛም ደስተኛ ነኝ። በተለይ ለአዲሱ ትውልድ፣ የኔ ትውልድ ግን ብዙ ታግሏል። በእርግጥ እኔ እድለኛ ነኝ፣ ምክንያቱም እንደኔ የአፍሪካና ጣሊያን ክልስ ለሆኑ የተወሰኑ እድሎች ነበሩ። እንደውም የዛሬ 3 ወይም 4 ዓመት ገደማ ህብረት ፈጥረን የጣሊያን ፊልም ኢንዱስትሪ እንደኛ ላሉ ሰዎች የሚሰጣቸው ገጸ ባህሪዎች መድሎ አለባቸው፣ የተሳሳተ ግንዛቤ የሚፈጥሩ ናቸው ብለን አቤቱታ አቅርበን ነበር። ሁልጊዜ የስደተኛ ገጸ ባህሪ ነው የሚሰጡን። ጣሊያናዊ መሆናችንን እውቅና አይሰጡትም። ከሌላ ሀገር እንደመጣና ጣሊያንኛ የማይችል ገጸ ባህሪ እንጂ መደበኛ የእናት የሐኪምና የአፍቃሪ ገጸ ባህሪ እንድንጫወት አያደርጉም። ይሄ ለእኔ የተቸገርኩበት ጉዳይ ነበር። አሁን ግን ሁኔታዎች እየተቀየሩ እኔም አዳዲስ ገጸ ባህሪያትን እየተቀበልኩ እየተጫወትኩ በመሆኑ በጣም ደስ ብሎኛል።
ቅድም ጣሊያን ውስጥ ቲያትር መማርሽን ጠቀስ አድርገሽልን ነበር። የመመረቂያ ስራሽን የሰራሽው ደግሞ በኢትዮጵያ የቲያትር ታሪክ ላይ ነው እና እስኪ ጥናትሽ ምን ላይ ያተኮረ ነበር? ይህ ጥናትስ በኢትዮጵያዊ ማንነትሽ እና ባህል ላይ ያሳደረው ተጽዕኖ አለ? ቲያትር ስማር ስለ ጣሊያን፣ ፈረንሳይ፣ እንግሊዝና ሩሲያ የቲያትርና የስነ ጽሑፍ ታሪክ ብዙ እንማር ነበር። ያኔ የአፍሪካ ቲያትርስ ስል መጠየቅ ጀመርኩ። ስለዚህ መመረቂያዬን በኢትዮጵያ ቲያትር ላይ ለመስራት ወስኜ ኢትዮጵያ መጣሁ። ብሔራዊ ቲያትር ገብቼ ቲያትር አየሁ። የዛኔ 24 ወይም 25 ዓመቴ ነው። በጣም ተደነቅኩኝ፣ ምክንያቱም ትልቅ ቲያትር ነው፣ በጣም ብዙ ሰው ነበር። ቲያትሩ ስለ አጼ ቴዎድሮስ እንደነበር አስታውሳለሁ። የሚናገሩት ነገር በደንብ ባይገባኝም ተደስቼ ነው የወጣሁት። ጥናቱ ስለ ኢትዮጵያ ቲያትር ብቻ ሳይሆን ብዙ ስለማላውቀው የኢትዮጵያ ታሪክም እንድማረቶኛል። ኢትዮጵያ እንዴት በታሪክ የበለጸገች እንደሆነች ሳውቅ ተገረምኩኝ። ትልቅ ታሪክ አላት፣ ጥሩ ታሪክ አላት። እኔ እስካሁን ያወቅኩት ምናልባት 10% የሚሆነውን ነው። ገና ደግሞ ብዙ የሚጠና ታሪክ አላት።
ታዲያ
እስካሁን በአማርኛ አልዘፈንሽም ወይም ቲያትር አልተጫወትሽም?
That's something that I'm doing now. I'm trying to take Alan Jets here in Italy. and I would like to do it.
አልተጫወትኩም ግን ፈልጋለሁ። እንደውም አሁን እሱን ነው የሞከርኩ ያለሁት። ኢትዮጵያ ያቀረብነው ነው የሙዚቃ ዝግጅት እዚህ ጣሊያን ውስጥ ለማምጣት እየሞከርኩ ነው። ኢትዮጵያ በጣሊያንኛ ነው ዘፈንኩት። ጣሊያን ውስጥ ደግሞ በአማርኛ መስፈን ፈልጋለሁ። አንዴ እዚህ ከዘፈንኩ ኢትዮጵያ መሄጄ እዘፍናለሁ።
Do you have any favorite song?
ግን የምትወጂው ወይም ደግሞ ልትጫወቺው የምትፈልጊው የኢትዮጵያ ዘፈን አለ?
Well, now I'm studying a lot of Ethio songs. And there is one, maybe it's a traditional, but it's not easy.
በአብዛኛው በሰማንያዎቹ የተዘፈኑ ዘፈኖችን እያጠናው ነው። አንዱ የባህል ዘፈን ነው፣ ትንሽ ይከብዳል። ነገር ግን ሙላቱ አስታጥቄን በጣም ወደዋለሁ። የግርማ ተፈራና የሙዝነሽ በቀለንም እየሰማ ነው። ቀስ እያልክ ቆየት ያሉ ዘፈኖችን እያጠናው ነው።
Having these two identities, Italian and Ethiopian, do you think
ሁለት ጣሊያናዊና ኢትዮጵያዊ ማንነት ይዘሽ ማደግሽ በጥበብ ስራሽ ላይ ልዩ ድል ፈጥሮልኛል ትያለሽ?
Of course. You know, like being a part of two nation or culture
በትክክል የሁለት ባህል አካል ስትሆኚ የበለጠ ሀብታም ያደርግሻል። ግን ደግሞ አንዳንዴ የማይመች ነገሮችም ይኖሩታል። በአንድ በኩል እድል ነው፣ ምክንያቱም አይምሮሽም ክፍት ያደርግልሻል፣ ሌሎች የማያገኙትንም እድል ይፈጥርልሻል። በሌላ በኩል ደግሞ ሙሉ ለሙሉ የዚህኛው ወይም የዛኛው አካል እንዳልሆንሽ እንዲሰማሽም ያደርጋል።
ሊሊያና ታዲያ በቀጣይ ምን ይዛ ትመጣለች ብለን እንጠብቅ? ምናልባት የሁለቱን ሀገሮች ባህል ያጣመረ የጥበብ ስራ?
Yes, like for example, even like when I went to it.
አዎ አሁን መስራት ጀምረናል። ለምሳሌ የኢትዮጵያ ባህል በተለያዩ ከለሮች አለባበሶች ላይ ታያለሽ። ግን ደግሞ የአውሮፓና የአሜሪካ ተጽዕኖ ውስጣቸው እንዳለም ትመለከቻለሽ። ይሄ ራሱ ደስ የሚል ነገር ይፈጥራል። ሁለት የተለያዩ ባህሎች አካል በመሆን እድለኛ ነኝ፣ ምክንያቱም ሁለቱን በማደባለቅ አዲስ ነገር መፍጠር እችላለሁ።
We can't wait to see your new work. All singing in Ethiopian language.
Liliana እንግዲህ አዲሱ ስራ ሻልቆ ለማየት እንጓጓለን። የዛኔ ደግሞ ምናልባት ተገናኝተን ስለ አዲሱ ስራዎችሽ እናወራለን። ለዛሬ ግን አብረሽን ስላመሸሽና የሙዚቃ ህይወትሽን ስላጋራሽን በአድማጮች ስም በጣም አመሰግናለሁ።
Thank you so much for inviting me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ።
ካቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሀበሻ ማምስ የዲያስፖራ እናቶች የፌስቡክ ቡድን ነው። በጎርጎሳውያን 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገችው እናት የተመሰረተ ሲሆን በአሁኑ ጊዜ ከ15,000 በላይ ዲያስፖራ እናቶች በአባልነት ይሳተፉበታል። ኤደን ግርመው በቡድኑ ላይ ያተኮረ ቀጣይ መሰናዶ አዘጋጅታለች።
ከኤርትራውያን ቤተሰቦች ተወልዳ ዩናይትድ ስቴትስ ውስጥ ያደገችው የሀበሻ ማምስ የፌስቡክ ገጽና የአልማዝ ኤንኮ እህት ተቋም መስራች ቤሪ ገብረ ህይወት የራሷን ትዳር መስርታ ልጆች ስታፈራ የሀበሻ ባህልንና አሜሪካዊ ህይወትን አዋህዶ ለልጆቿ ማስተላለፍ አስፈላጊ መሆኑን ተገንዝባለች።
Donated for Habesha Moms. I started it in 2014 when I became a first time mom. And I simply just wanted to
Habesha Moms ገጽን የጀመርኩት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናስሆን ነው። ያኔ ላደርግ የፈለኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘት ነበር። የመጀመሪያ ወንድ ልጅን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተመጻፍትና መጫወቻ ቦታዎች በሚሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በአለም ዙሪያ ካሉ እናቶች ጋር የመገናኘት ሁኔታ ተከተለ።
የሀበሻ ማምስ ፌስቡክ ገጽ በአሁን ሰዓት ከ15,000 በላይ በአለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ አመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሀሳቦች አድማሷን እንዳሰፉት ትገልጻለች።
They talk about በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክረው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መጣ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ተጠይቃለች። አሊያም ካማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍች ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ።
ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች።
My daughter was diagnosed with type 1 diabetes.
ሴት ልጄ ታይፕ 1 የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንደናት ተፈትኜ ነበር። ከዛ ገጽ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ ይችላልው ብዬ ጠየቅኩኝ። ከመቅስበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ 1 የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራስኮ የበሽታው ታማሚ ነኝ። ነገር ግን ይሄንን መረጃ አላውቀውም።
በተመሳሳይ የቨርጂኒያ ግዛት ነዋሪ ሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥማትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ በተጨማሪም በተለያዩ ግዛቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች።
እኔ በእውነቱ ትገባ ላይክ ሲንግል ማም በሚለው ማለት ነው እና ብቻ በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ። ሰፖርት አለው እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን 14 ዓመት ነው። በጊዜው ግን ትንሽ ልጅ ነበረ። የተለያየ ጸባዮች ስታይ እኔ ብቻ አይደለሁም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ፣ ኢትዮጵያ እቃ መላክ ብትፈልጊ፣ ሬስቶራንቶች እዚህ ቦታ በልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው ማለት ነው። ሁላችንም በሞያም ቢሆን የምጠይቀውን ነገር እስከምችለው ድረስ እመልሳለሁ። እንዲሁም ደግሞ ሰውን ቢዝነስም አግኝቻለሁ።
የገጹ መስራች በሪ ገብረ ህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች፣ እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ።
They have grandma, grandpa, aunt, uncle, cousins who live nearby.
እስራም ሆነ ኢትዮጵያ ውስጥ ልጅ የሚወሉ ሴቶች የአያት የአክስት በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭ ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖርም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህፃናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች እነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የአራስ ቤት እንክብካቤ እስከ 40ና 80 ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው።
ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ.ም ላይ 10ኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በዓለም ዙሪያ ያሉ እናቶች በአካልና በድረገጽ የሚገናኙበት በቀናት የሚቆይ እናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ በሪ ገብረ ህይወት አጋርታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ የነበርኩት ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ አብራኝ ነበረች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።